ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ቀስትን ይሰብራል እግዚአብሔር፣ ጦርንም ይቆርጣል እግዚአብሔር፣ እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ በሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ እወቁ፣ በአሕዛብ ዘንድ ከፍ ከፍላለሁ፣ በምድርም ላይ ከፍ ከፍላለሁ። የሰራዊት ጌታ ከእኛ ጋር ነው፣ ያዕቆብ አምላክ መጠጊያችን ነው ይላል ቃሉ። እግዚአብሔር ስለዚህ ቃሉ ለዘላለም የተመሰገነ ይሁን። የምንጽናናበትን ቃል እግዚአብሔር ሰጥቶናል። የምንደገፍበትን ታላቅን የምስክርነት ቃል እግዚአብሔር ሰጥቶናል። ስለዚህም ደግሞ እኛም ከዳዊት ጋር የሰራዊት ጌታ ከኛ ጋር ነው፣ ያዕቆብ አምላክ መጠጊያችን ነው እንላለን። ሥራው ለዘላለም ታላቅ ነውና ድንቅን በሕይወታችን አድርጓልና። አዎ ተራሮችን ወንዞችን ሸለቆችን የፈጠረ እግዚአብሔር እጅግ ታላቅ ነው። በእነዚህም ሁሉ እንድንደሰት በእነዚህም ሁሉ እንድንባረክ እነሆ የእጆቹን ሥራ አይተን ደግሞ እንድንባርከው እግዚአብሔር ይህንን ሁሉ አድርጓል። በሥራው እግዚአብሔር ታላቅ ነው። አዎ ታላቅ ነው። እግሩ ያስደነቀኝ በሥራው እግሩ ያነቃቃኝ በሥራው እግሩ ያስደሰተኝ ንጉሴን ባረኩኝ ኢየሱሴ። እንጸልይ። እግዚአብሔር ሆይ እናመሰግንሃለን ስለዚህች ምሽት ደግሞ። ጌታ ሆይ በዚህ በሰጠህን እድል ደግሞ መጠቀም እንድንችል የልቦናችንን ማይሮች እንድታበራ እግዚአብሔር አምላካችን ሆይ የእምነታችንን ቁርጭምጭሚቶች ሁሉ እንድታጸና እንለምንሃለን። እግዚአብሔር አምላካችን ሆይ ከቃልህ ደግሞ ታምራትን ማየት እንድንችል እግዚአብሔር አምላካችን ሆይ ሁለንተናችንን ላንተ አሳልፈን እንሰጣለንና በዚህ በቃል ዙሪያ መንፈሳችንን አእምሮአችንን ሁለንተናችንን አድርገን ካንተ መማር እንድንችል እርዳን። እግዚአብሔር ሆይ የሚኖረንንም ጊዜ ባርክልን። ስለ ዘላለማዊ ስምህ ስትል ስማን፣ አሜን። ጮች በትላንትናው ምሽት ክፍለ ጊዜያችን ኮሪ ዘልቁ ምዕራፍ 18 ጥናታችን ስለ ክህነቱ መረጋገጥ አልፎም ደግሞ ከምዕራፍ 19 የቀይ ጊደር መስዋዕት አመድ የሚለውንና ወደ መጨረሻ ደግሞ ከምዕራፍ 20 የማርያምና ያሮንን መሞት ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ የምንመለከተው እስራኤላውያን ለሰባተኛ ጊዜ ስለማጉረምረማቸው በሚል እንጀምርና ጌታ አስከረዳን ድረስ አብረን እንቆያለን። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ኦሪት ዘኍልቍ ምዕራፍ 20 ቁጥር 2 እና 3 ናውጡ። እስራኤላውያን ለሰባተኛ ጊዜ ስለማጉረምረማቸው ለማህበሩ ውሃ አልነበረም። በሙሴና ባሮንም ላይ ተሰበሰቡ። ህዝቡም ሙሴን ተጣሉት፣ እንዲህም ብለው ተናገሩት፣ ወንድሞቻችን በእግዚአብሔር ፊት በሞቱ ጊዜ እኛም ምን ነው በሞትን ኖሮ ይላሉ። ይህን ያሉት ግን ከልባቸው አልነበረም። ማንኛችንም ብንሆን ሞትን አንፈልግም ወገኖቼ። ሞት ተፈጥሯዊ ነገር አይደለም። ይሁን እንጂ ሲያማርሩ ሲያጉረመርሙና ሲነጫነጩ እንመለከታለን። እነዚህ ሰዎች አሁን ሲያጉረመርሙ ሰባተኛ ጊዜያቸው ነው። የሚያጉረመርሙትም ውሃ ስላጡ ነበር። ቁጥር 4ና 5ን ተመልከቱ። እኛ ከብቶቻችንን በዚያን ሞት ዘንድ የእግዚአብሔርን ጉባኤ ወደዚህ ምድረ በዳ ለምን አመጣችሁ? ወደዚህ ክፉ ስፍራ ታመጡን ዘንድ ከግብጽ ለምን አወጣችሁን? ዘርና በለስ ወይንም ሮማንም የሌለበት ስፍራ ነው፣ የሚጠጣም ውሃ የለበትም እያሉ ሲያጉረመርሙና ሲነጫነጩ እንመለከታቸዋለን። በአሁኑ ጊዜ ያሉት ከዚህ በፊት በወደቁበት በቃዴስ ነው። በእግዚአብሔር ከመታመን ይልቅ እነዚህ ሰዎች እያጉረመረሙ ነው። ወተትና ማር የምታፈስ ምድር ትጠብቃቸዋለች። በአሁኑ ጊዜ ግን እዚያ አልደረሱም። ወዳጆቼ የትም ሁኑ ማንም ሁኑ ቁም ነገሩ ይህ አይደለም። የእግዚአብሔር ልጆች እንደመሆናችሁ መጠን አሁን ባላችሁበት ሁኔታ ለዘለቄታው አትኖሩ። በዚህ ምድር የምናልፍ መንገደኞች ነን። ስለሆነም በአንድ ቦታ ለረጅም ጊዜ አንኖርም። ጊዜያችንን በማጉረምረም በመነጫነጭ በመናደድ መጨረስ የለብንም። ሙሴና አሮንም ከጉባኤው ፊት ወደ መገናኛ ድንኳን ደጃፍ ሄደው በግንባራቸው ወደቁ። የእግዚአብሔር ክብር ተገለጠላቸው የሚለውን ደግሞ በቁጥር 6 ላይ እንመለከታለን። እነዚህ ሰዎች ባጉረመረሙ ቁጥር የእግዚአብሔር ክብር ይገለጥ እንደነበር እንድናስተውል ያስፈልጋል። በማጉረምረማቸው እግዚአብሔር ደስ አልተሰኘም። ማንኛችንም ብንሆን ወገኖቼ ብናጉረመርም እግዚአብሔር ደስ እንደማይሰኝ ይህ ትምህርት ሊሆነን ይገባል። ማንም እንሁን የትም እንሁን በፍጹም ደግሜ ላለሁ በፍጹም ማጉረምረም የለብንም። ከአለቱ ውሃ ፈለቀ። ሙሴ እግዚአብሔርን አሳዘነ። እስቲ ከቁጥር 7 እስከ 8 ያለውን ደግሞ አንድ ላይ እንመልከት። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ በትርህን ውሰድ፣ አንተና ወንድምህ አሮን ማኅበሩን ሰብስቡ፣ ድንጋዩም ውሃ እንዲሰጥ እነርሱ ሲያዩ ተናገሩት። ከድንጋዩም ውሃ ታወጣላቸዋለህ፣ እንዲሁም ማኅበሩን ከብቶቻቸውንም ታጠጣቸዋለህ ይላል። በዚህ ጊዜ በቀጥታ መናገር የነበረባቸው ለምንድን ነው? ምክንያቱም ከዚህ ቀደም እንደ ተመለከት ነው፣ ማለትም በዘጸአት ምዕራፍ 17 አለቱ ሲመታ ውሃ ይወጣል። አለቱ አንድ ጊዜ ብቻ ነበር መመታት የነበረበት። ዘጸአት ምዕራፍ 17ን ቆየት ብላችሁ ተመልከቱ። ሙሴም እንደ ታዘዘ ብትሩን ከእግዚአብሔር ፊት ወሰደ። ሙሴና አሮንም ጉባኤውን በድንጋዩ ፊት ሰብስበው እናንተ አመፀኞች እንግዲህ ስሙ፣ በውኑ ከዚህ ድንጋይ ውሃን እናወጣላችኋለንን አላቸው። ዘኍልቍ ምዕራፍ 20 ከቁጥር 9 እስከ 10 ያለውን ተመልከቱ። አሁን የእስራኤል ልጆች ብቻ ሳይሆኑ ራሱ ሙሴም ማጉረምረም ጀመረ። ወገኖች ሙሴ በጣም የሚያሳዝነኝ ሰው ነው። 40 ዓመት ከሕዝቡ ጋር በምድረ በዳ አብሮ ኖሯል። አሁን ግን ከሸክሙ ክብደት የተነሳ የተዳከመ ይመስላል። አሳዝናችሁ። ከዚህ ድንጋይ ውሃን እናወጣላችኋለን ሲል ሙሴ ማንነቱን የረሳ ይመስላል። በመሰረቱ ከድንጋዩ ውስጥ ውሃ የሚያወጣው እግዚአብሔር እንጂ ሙሴ አልነበረም። አለቱ የክርስቶስ ምሳሌ መሆኑን ማወቅ አለባቸው። ሙሴ ተቆጥቶ ስለነበር ማድረግ የማይገባውን አደረገ። ይህም ደግሞ ወደ ተስፋው ምድር እንዳይገባ አደረገው። ቁጥር 11ን ተመልከቱ። ሙሴም እጁን ዘርግቶ ድንጋዩን ሁለት ጊዜ በበትሩ መታው፣ ብዙ ውሃ ወጣ፣ ማኅበሩም ከብቶቻቸውም ጠጡ ይለናል። ወገኖቼ አንዳንድ ሰዎች የሙሴ ስህተት ድንጋዩን ሁለት ጊዜ መምታቱ ነው ብለው ያስባሉ። አለቱ አንድ ጊዜ ተመቷልና ሁለተኛ መመታት ባላስፈለገውም ነበር። አለቱ የክርስቶስ ምሳሌ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4ን ይመለከቷል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ክርስቶስ ወገኖቼ አንድ ጊዜ ለኃጢአት ተሰቃይቷል። ድጋሚ መሰቃየት አያስፈልገውም። አንድ ጊዜ ሞቷል። እግዚአብሔር ይህን በምሳሌ እያስተማራቸው ነበር። እግዚአብሔር ለአለቱ እንዲናገረው ብቻ ነበር ያዘዘው። ማድረግ ያለበትም ሙሴ ይህንኑ ብቻ ነበር። ሙሴ ግን ለእግዚአብሔር አልታዘዘም። ይህና መጽ ይበልጥ አስከፊ ያደረገው አለቱ ስለ ክርስቶስ የሚናገር በመሆኑ ነው። ወንድሞች ሆይ ይህን ታውቁ ዘንድ ወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያንን መንፈሳዊ መብል በሉ፣ ያንን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ ዕለት ጠጥተዋልና፣ ያም ማለት ክርስቶስ ነበር ይላል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 4 ያለውን ልብ ይሏል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 4 ወገኖቼ፣ በብዛት ውሃ ፈለቀ። የሙሴ አለመታዘዝ ውሃው እንዳይፈልቅ አላደረገውም። እግዚአብሔር ወገኖቼ ምንኛ ለጋስ ነው! እስቲ ቁጥር 12 እንይ። እግዚአብሔርም ሙሴንና አሮንን በእስራኤል ልጆች ፊት ትቀድሱኝ ዘንድ በእኔ አላመናችሁምና ስለዚህ ወደ ሰጠኋችሁ ምድር ይህን ጉባኤ ይዛችሁ አትገቡም አላቸው። እዚህ ላይ ሙሴና አሮን በእርሱ እንዳላመኑ እግዚአብሔር እየተናገረ ነው። በእስራኤል ፊት እርሱን መቀደስን አልፈለጉም። እንዲህ ሲባል ለተደረገው ተአምር ክብሩን እነሱ ራሳቸው ወሰዱ ማለት ነው። አዲስ ኪዳንን ስናነብ በመጨረሻም ሙሴ ወደ ተስፋው ምድር እንደገባ እንመለከታለን። ከክርስቶስ ጋር በመለወጥ ተራራ ሊታይ የቻለውም በዚህ ምክንያት ነበር። አድማጮቼ፣ ከነአን ማለት እኔና እናንተ የምንኖረው የእምነት ኑሮ ምሳሌ ነው እንጂ የመንግሥተ ሰማይ ምሳሌ አይደለም። የምንኖረው በዚህ ምድረ በዳ ዓለም ውስጥ ነው። ይሁን እንጂ የከነአንን በረከት መካፈል ይኖርብናል። ከመጽሐፈ ኢያሱ እንደምንመለከተው ይህ ሊሆን የሚችለው በክርስቶስ ሞትና ትንሣኤ ነው። ይህን ማወቅ አለብን። በእግዚአብሔር መታመንና ለእርሱም መገዛት አለብን። ሙሴና አሮን የተሳሳቱት እዚህ ላይ ነበር። የእስራኤል ልጆች በእግዚአብሔር ላይ ጠብ ያደረጉበት እርሱም ቅዱስ መሆኑን የገለጠበት ይህ የመሪባ ውሃ ነው ይላል። ዘልቁ ምዕራፍ 20 ቁጥር 13ን ልብ ይሏል። ወዳጆቼ፣ በዘመናችን አለማመን ትልቁ ችግራችን ነው። በእርሱና በቃሉ አለማመናችን ምንኛ እግዚአብሔርን የሚያሳዝን ይሆን? ኤዶም እስራኤላውያን በምድሩ እንዳያልፉ ከለከለ። ቁጥር 14ና 15ን ተመልከቱ። ሙሴም ከቃዴስ ወደ ኤዶምያስ ንጉሥ መልእክተኞችን እንዲህ ብሎ ላከ። ወንድም እስራኤል እንዲህ ይላል፣ ያገኘንን መከራ ሁሉ አንተ ታውቃለህ። አባቶቻችን ወደ ግብፅ ወረዱ፣ በግብፅም እጅግ ዘመን ተቀመጥን። ግብፃውያንም እኛንና አባቶቻችንን በደሉ ይላል። ስለ ራሱ ሕዝብ ታሪክ መጠነኛ ገለጻ ካደረገ በኋላ ሙሴ በምድራቸው አልፎ እንዲሄድ እንዲፈቀድለት ሲጠይቅ እንመለከታለን። እባክህ በምድርህ ላይ እንለፍ፣ ወደ እርሻም ወደ ወይንም አንገባም፣ ከጉድጓዶችህም ውሃን አንጠጣም፣ በንጉሡ ጐዳና እንሄዳለን፣ ዳርቻንም እስክናልፍ ድረስ ወደ ቀኝም ወደ ግራም አንልም ይላል። ዘልቁ 20 ቁጥር 17 ኤዶም የእስራኤል ወንድም ነው። ሙሴም ይህንን እውነት ሲያሳስብ እንመለከታለን። ለእስራኤላውያን ማለፊያ መንገድ በመከልከሉ ኤዶም እግዚአብሔርን በድሏል። ኤዶምያስም በሴፍ እንዳልገጥም በምድሬ ላይ አታልፍም አለው። ቁጥር 18 ምድሪቱን የሚጎዳ ምንም ነገር እንደማያደርጉ በድጋሚ ነገሩት። ኤዶምያስም በብዙ ሕዝብና በጽኑ እጅ ሊገጥም ወጣ። ኤዶምያስም እስራኤል በዳርቻው እንዳያልፍ ከለከለ። ስለዚህ እስራኤል ከእርሱ ተመለሰ፣ ከቃዴስም ተጓዙ። የእስራኤልም ልጆች ማኅበር ሁሉ ወደ ሆር ተራራ መጡ የሚለውን ቃል ደግሞ ከቁጥር 20 እስከ 22 ባለው ስፍራ እንመለከታለን። አሁን ዙሪያ ጥምጥም እየሄዱ ነው። በምድሩ እንዲያልፉ ኤዶም ፈቅዶላቸው ቢሆን ኖሮ ግን ይህ ችግር አይደርስባቸውም ነበር። እዚህ ላይ ግን ሙሴ ስህተት ያደረገ ይመስለኛል። ሙሴ ደመናውን መከተል ነበረበት። ደመናውን ተከትሎ ቢሆን ኖሮ የሚያስጨንቀው ባልኖረም ነበር። በአገርህ ልለፍ ወይ ብሎ ከኤዶም ፈቃድ ከመጠየቅ ይልቅ የእግዚአብሔርን ደመና መከተል ነበረበት። የእሳቱ አምድ በሚመራው መንገድ ቢሄድ ኖሮ ከኤዶም ጋር ውጊያ መቅጠም ባላስፈለገ ነበር። ከጌታ ቀድሞ መሄድ የሚያስከትለው ችግር ይህን ይመስላል ወገኖቼ። በጣም የሚያሳዝነው ደግሞ ብዙዎቻችን ያንን እያደረግን ነው። ብዙውን ጊዜ ከእግዚአብሔር ጋር እንማከርና እግዚአብሔር የነገረንንና የመከረንን ትተን የራሳችንን ምኞትና ሐሳብ እንከተላለን። በኋላ እየየና ጸጸቱ ይከተላል። በእግዚአብሔር ላይ ማጉረምረምም ይመጣል። ወገኖቼ እግዚአብሔርን አንቅደም። ያሮን ሞት የምዕራፉ ማብቂያ ሲሆን አሳዛኝ ምዕራፍ ነው። ክርስቲያን ወገኖቼ እኔና እናንተ ግን ከዚህ ምዕራፍ የምናገኘው በጣም ጠቃሚ ትምህርት አለ። እግዚአብሔር ሙሴንና አሮንን በኤዶምያስ ምድር ዳርቻ ባለው በሆር ተራራ እንዲህ ብሎ ተናገራቸው። አሮን ወደ ወገኑ ይከማች፣ በመሪባ ውሃ ዘንድ በቃሌ ላይ ስላመጻቸው ለእስራኤል ልጆች ወደ ሰጠዋት ምድር አይገባም ይላል። ቁጥር 23 እና 24ን ተመልከቱ። ቁጥር 23 እና 24ን ይመለከቷል። አንዳንድ ሰዎች ደህንነትን አግኝቷል፣ የደህንነት ፍሬ ግን አይታይባቸውም። በሕይወታቸውም የመንፈስ ቅዱስ ሰላም የለም። ከኢየሱስ ክርስቶስ ጋር በህብረት መራመድ ምን ማለት እንደሆነ እንኳን አያውቁም። ይሁን እንጂ ለአፍታ እንኳ ቢሆን የእነዚህ ሰዎችን ደህንነት አልጠራጠርም። አሮን የዚህ አይነት ሕይወት ምሳሌ ሊሆነን ይችላል። 40 ዓመት በምድረ በዳ ተንከራቷል። አረፍ ብሎ ግን የተስፋይቱን ምድር ፍሬ እንኳን አላጣጣመን። ባለማመናችን ምክንያት ወገኖቼ ብዙዎቻችን ይህንን በረከት ሳንካፈል ቀርተናል። እስቲ ቤት ንብረታችሁን ተመልከቱ፣ ልጆቻችሁን ተመልከቱ፣ የክርስትና ኑሯችሁን ተመልከቱ። በመስሪያ ቤት ደግሞ ከጓደኞቻችሁ ከታላላቆችና ከታናናሾች ጋር የምታሳልፉትን ጊዜ ተመልከቱ። ምናልባት ይሄኔ የክርስትና ሕይወታችሁ የጨለመ የደበዘዘ አቧራው ያልተጠረገ የቆሸሸ ሊሆን ይችላል። በዚህ ላይ ደግሞ ተመልሳችሁ እግዚአብሔርን በማጉረምረም የምታስጨንቁ ትሆናላችሁ። አሮንን ተመልከቱ ወገኖቼ። የአሮን ሕይወት መጨረሻው ያማረ አይደለም። እግዚአብሔር እያንዳንዳችንን ከዚህ አይነት ሕይወት ይጠብቀን። አሮንና ልጁን አልዓዛርን ይዘ ወደ ሆር ተራራ ላይ አምጣቸው። ከአሮንም ልብሱን አውጣ፣ ልጁንም አልዓዛርን አልብሰው፣ አሮንም ወደ ወገኑ ይከማች፣ በዚያም ይሙት። ሙሴም እግዚአብሔር እንዳዘዘ አደረገ። ማኅበሩም ሁሉ እያዩ ወደ ሆር ተራራ ወጡ። ሙሴም የአሮንን ልብስ አወጣ፣ ልጁንም አልዓዛርን አለበሰው። አሮንም በዚያው በተራራው ራስ ላይ ሞተ። ሙሴና አልዓዛርም ከተራራው ወረዱ። ማኅበሩም ሁሉ አሮን እንደ ሞተ ባዩ ጊዜ የእስራኤል ቤት ሁሉ ለአሮን 30 ቀን አለቀሱ የሚለውን ቃል ከቁጥር 25 እስከ 29 ባለው ስፍራ እንመለከታለን። አድማጮቼ ከዚህ የምንማረው እጅግ ጠቃሚ ትምህርት አለ። የሚያሳዝን ቢሆንም እንኳ በውስጡ እግዚአብሔር እንድናመሰግን የሚያደርገንም ነገር አለ። ታላቁ ሊቀ ካህናችን ኢየሱስ ለዘላለም አይሞትም። የጌታችን ክህነት በመልከጼዴቅ ክህነት መሠረት እንጂ በአሮን ክህነት መሠረት አይደለም። ጅማሬ ወይም ፍጻሜ የለውም። ለዘላለም ካህን ሆኖ ይኖራል። ኦ እግዚአብሔር የተመሰገነ ይሁን። ሊቀ ካህናችን አይሞትም። አንድ ጊዜ በዚህ ምድር ሞቷል። አሁን ግን ለዘላለም በሰማይ ይኖራል። ስለዚህም ተስፋችንን ሁሉ ልናሳርፍበት ይገባል። እያንዳንዳችንን ያውቀናል። እኛም ልናውቀው እንችላለን። እርሱን ማወቅ የዘላለም ሕይወት ነው። ስለዚህም ልናመሰግነው ይገባል። የእስራኤላውያን የምድረ በዳ መንከራተት አክትሟል። አንተስ ወገኔ ሆይ ዛሬ በምን አይነት ሕይወት ትንከራተታለህ? በልጆች፣ በትምህርት ቤት፣ በሥራ፣ በቤት፣ በውጪ በምን አይነት ሕይወት ውስጥ ሆነ ነው የምትንከራተተው ዛሬ? አንዳንዶች ክርስቲያኖች አልጋ ላይ ተኝተው ጣሪያ ጣሪያውን እየቆጠሩ የሐሳብ ኩታ የሚቋጩም አይጠፉም። እግዚአብሔር ይርዳቸው። ወደ ተስፋው ምድር ለመግባት እስራኤላውያን እየተዘጋጁ ነው። እግዚአብሔር ለእኛም ቢሆን ወገኖቼ የተስፋ ምድር አለው። ብንታመንበት ክርስቶስ ወደ ተስፋው ምድር ያገባናል። ወገኖቼ ይህ እውነት እኔ ልቤን ዘወትር ደስ ያሰኘዋል። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አድማጮቼ እንግዲህ የኦሪት ዘኍልቍ ምዕራፍ 20 ጥናታችን በዚህ አበቃ። በመቀጠል ደግሞ የምዕራፍ 21ን ትምህርት አብረን እንመለከታለን። የዚህ የኦሪት ዘኍልቍ ምዕራፍ 21 አብይ ሐሳቡ እስራኤል በጦርነት የተቀዳጀው የመጀመሪያ ድል የናሱ እባብ የሚል ይሆናል። እንደገና ሐሳቡን ደግምላችኋለሁ። እስራኤል በጦርነት የተቀዳጀው የመጀመሪያ ድል የነሐሱ እባብ የሚሉት ሁለቱ አበይት ርዕሰ ጉዳዮቻችን ይሆናሉ ማለት ነው። ወገኖቼ ከምዕራፍ 20 በምድረ በዳ የመንከራተቱ ሕይወት አብቅቶ ጉዞ ወደ ተስፋይቱ ምድር መጀመሩን ተመልክተናል። በዚህ ምዕራፍ ደግሞ በጦርነት ስላገኙት የመጀመሪያ ድል እንመለከታለን። አስተዋላችሁ? በዚህ በምዕራፍ 21 በጦርነት ስላገኙት የመጀመሪያ ድል አብረን እንመለከታለን። ህዝቡ ለስምንተኛ ጊዜ ማግረምረማቸው ተጽፏል። እግዚአብሔርም ተናዳፊ ባቦችን ላከባቸው። በምድረ በዳ የተሰቀለው የናስ ባብ የክርስቶስ ሞት ምሳሌ ነው። አስተዋላችሁ? በምድረ በዳ የተሰቀለው የናስ ባብ የክርስቶስ ሞት ምሳሌ ነው። እስቲ ቀጥለን የእስራኤልን ድል እንመልከት። ከቁጥር 1 እስከ 4 ያለውን ደግሞ ተመልከቱ። በደቡብ በኩል ተቀምጦ የነበረው ከናናዊው የአራድ ንጉስ በአታሪም መንገድ እስራኤል እንደመጡ ሰማ። ከእስራኤልም ጋር ሰልፍ አደረገ፣ ከነርሱም ምርኮ ማረከ። እስራኤልም ለእግዚአብሔር እነዚህን አሳልፈ በጄ ብሰጣቸው ከተሞቻቸውን እርም ብዬ አጠፋለሁ ብሎ ስዕለት ተሳለ። እግዚአብሔርም የእስራኤልን ድምጽ ሰማ፣ ከናናውያንም አሳልፎ ሰጣቸው፣ እነርሱንም ከተሞቻቸውንም እርም ብለው አጠፉ። የዚያንም ስም ስፍራ ሄርማ ብለው ጠሩት። ከሆርም ተራራ ከኤዶሚያስ ምድር ርቀው ሊዞሩ በኤርትራ ባህር መንገድ ተጓዙ። የሕዝቡም ሰውነት ከመንገዱ የተነሳ ደከመ ይለናል። እስራኤላውያን በምድረ በዳ መጓዝ ከጀመሩ ወዲህ ድል ሲያደርጉ ይህ የመጀመሪያቸው ነው። ይህም ከግብፅ ምድር ወዲያውኑ እንደወጡ ከአማሌቃውያን ጋር ያደረጉትን ግጭት ሳይጨምር ነው። ያላንዳች ጥርጥር ይህን ድል የሰጣቸው እግዚአብሔር ነበር። እግዚአብሔር ይመስገን። በሆር ተራራ በኤርትራ ባህር መንገድ መጓዝ ነበረባቸው። በኤዶም ምድር እንዳያልፉ ስለ ተከለከሉ ዙሪያውን መዞር ነበረባቸው። መንገዱም አዳጋችና ተስፋ የሚያስቆርጥ አይነት ነበር። ተስፋ ከመቁረጣቸው የተነሳም ማጉረምረምና መነጫነጭ ጀመሩ። በጣም የሚያሳዝነው ደግሞ ይህ የብዙዎቻችን ችግር መሆኑ ነው። ኑሮ ከበድ ሲልብን እናማርራለን፣ እናጉረመርማለን። ቀጥለን ደግሞ ለስምንተኛ ጊዜ እስራኤላውያን ስለ ማጉረምረማቸው እንመለከታለን። ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራ የለም፣ ውሃ የለም፣ ሰውነታችንም ይህን ቀላል እንጀራ ተጸየፈ ብለው ተናገሩ ይላል። ዘልቁ ምዕራፍ 21 ቁጥር 5ን ልብ ይሏል። ወገኖቼ የእስራኤል ልጆች ሲያጉረመርሙና ሲያማርሩ ይህ ስምንተኛ ጊዜ መሆኑ ነው። አስተዋላችሁ? የእስራኤል ልጆች በእግዚአብሔር ላይ ሲያጉረመርሙና ሲያማርሩ ይህ ስምንተኛ ጊዜ መሆኑ ነው። እነዚህ ሕዝብ መናን በተመለከተ ነበር እንደገና ያጉረመረሙት። ገና ከጉዟቸው መጀመሪያ አንስቶ እግዚአብሔር በሰጣቸው መና ማጉረምረም የጀመሩት በአንዳንድ ድብልቅ ወገኖች የተነሳ እንደሆነ ተመልክተናል። በነገራችን ላይ ይህ እግዚአብሔር የሚሰጣቸው መና በጣም ጠቃሚ ምግብ ነበር። ከዘዳግም መጽሐፍ እንደምንመለከተው እግራቸው አላበጠም። በአንድ በፊሊፒንስ ሚስዮናዊ የሆነ ዶክተር እንደነገረኝ ሰዎች ተመጣጣኝ ምግብ ካላገኙ እግራቸው ሊያብጥና የአይን መምም ሊከሰት እንደሚችል ነግሮኛል። መና ወገኖቼ ማንኛውንም ለሰውነት የሚያስፈልጉ ነገሮች አሟልቶ የያዘ ነበር። ጣፋጭም ነበር። ሕዝቡ ግን እያጉረመረሙ ነበር። እኛም ብንሆን በረባ ባረባው ማጉረምረም ይቀናናል። በተለይም ደግሞ በእግዚአብሔር ነገሮች በቀላሉ እናጉረመርማለን። እኔ በወጣትነት ዘመኔ በኢሉባቦር ክፍለ አገር መቱ ከተማ በነበርኩበት ዘመን ሰዎች ስለ ቤተ ክርስቲያናችን ወንበሮች ሲያጉረመርሙ ሰምቻለሁ። ይገርማቸዋል። ሌሎች ደግሞ ድንጋይ ላይ ለብዙ ሰዓቶች ተቀምጠው ኳስ ጨዋታ ሲያዩ አንድም ሲያጉረመርሙ አይሰሙም። የወንበሩ መቆርቆር የሚሰማቸው ቤተ ክርስቲያን ሲመጡ ነው። ሰዎች በእግዚአብሔር ነገር እንዴት በቀላሉ እንደሚያጉረመርሙ አይገርማችሁምን? ለመሆኑ ስለ መልካምነቱና በጎነቱ እግዚአብሔርን የምናመሰግን ስንቶቻችንን? በሕዝቡ ማጉረምረም እግዚአብሔር እንዳዘነ መረዳት ይቻላል። እነዚህ እስራኤላውያን ነፍሳቸው መና መመገብን እንደተጸየፈች ነበር የተናገሩት። ወደ ምድረ በዳ የመጣ ነው ለማለቅ ነው ወይ በማለት በእግዚአብሔር አማረሩ። እግዚአብሔር በነገሩ ስላዘነ ቀጣቸው።
ክንዱ ለዘላለም የጸና በሰማይ በምድር ገናና ምድረ በዳውን የሚያለመል እንደ እግዚአብሔር ያለ ማንም የለ። ክንዱ ለዘላለም የጸና በሰማይ በምድር
በጌታ የተወደዳችሁ አድማጮች እስካሁን በነበረን ክፍለ ጊዜ እንደተባረካችሁ እግዚአብሔርም ብዙ ቁም ነገሮችን እንዳተረፈላችሁና እንዳስተማራችሁ እምነታችን ነው። ስለ አገልግሎታችን መጸለይን አትርሱ። አስተያየቶቻችሁንም ጻፉልን። ደህና ደሩ። ሰላም።
የምናት ቁጥር ለመንግስቱ ዳርቻ የለውም ለግዛቱ የዘመ